ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከመስታወት አራጋው ጋር አብረናችሁ ለ30 ደቂቃ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ደም ግፊታቸው በመጨመሩ ምክንያት የግራ አይናቸው መጎዳቱን ልጃቸው ቦንቱ በቀለ ገልጻልናለች።
አሁን አይነ ላይ የደረሰው ችግር ከሶስት ወር በላይ ቆይቷል እና በአስቸኳይ ሕክምና ይፈልጋል። ያ ሕክምና ደግሞ ሚኒሊክ የምንሰጠው ነገር አይደለም ብለው ወደ ግል ሆስፒታል ጻፉለት።
በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የኢትዮጵያን የሰብአዊ መብት ይዞታና አስተዳደራዊ ጉዳዮችን ለማሻሻል ያለመ ነው በሚል የወጣው ረቂቅ ውሳኔ 128ን በተመለከተ የሚያብራሩልን ኢትዮጵያዊ እንግዳ ጋብዘናል።
በፌብሩዋሪ 15 ውስጥ የኢትዮጵያ መንግስት ማብራሪያ መስጠት አለበት።
በማስከተል በርካታ ኢትዮጵያውያን በስራ ላይ ከተሰማሩባት ሊባኖስ ከአሰሪዎቻቸው ጋር ባለመስማማትና በተለያዩ ችግሮች የስራ ፈቃድ የሌላቸው ኢትዮጵያውያን በፍላጎታቸው ለአምስተኛ ጊዜ ወደ ሀገራቸው ለመመለስ በዝግጅት ላይ ናቸው።
አሁን እንግዲህ የተፈቀደላቸው በባለፈው የተፈቀደላቸው ወደ 420 አካባቢ ናቸው። ነገር ግን ለመሄድ ከተፈቀደላቸው ለመሄድ ፍቃደኛ የሆኑት 300 በላይ ናቸው። ቀጣይም ከዚህ ቁጥር በላይ የሆነ ሰው ይኖራል ብለን እንጠብቃለን።
በቤሩት የኢትዮጵያ ጽህፈት ቤት ተወካይ አቶ መላው ጌታቸው የተናገሩት ነው። ዝርዝሩን ይዘናል። የምሽቱ የጋቢና እንግዳችን ያደስ አቦጃ ነው። ሙዚቀኛ፣ ገጣሚ፣ ሰዓሊ፣ ባለ ብዙ ጥበብ ነው። ጥበበኛ ነው። ያዲ በጋቢና ተሳፍሯል።
ኢንተርናሽናል ራሳችንን የምናስገባበት ጊዜ መጥቷል እና አሁን ወደ ኋላ ማለት የለብንም። በስራችን አምነን ካልቸሩን በጠበቀ ሁኔታ ኢንተርናሽናል ደረጃ ስቴጅ ላይ መውጣት መቻል አለብን።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ሶስት የኬንያ ታዋቂ ቴሌቪዥን ጣቢያዎች የተቃዋሚውን የራይላ ኦዲንጋን የይስሙላ ቃለ መሐላ በማስተላለፋቸው መንግስት አየር ላይ እንዳይውሉ ያስተላለፈውን እገዳ እንዲያነሳ የኬንያ ከፍተኛው ፍርድ ቤት ዛሬ ሐሙስ ትዕዛዝ አስተላለፈ። በዚህ የፕሬዚዳንት ኡሁሩ ኬንያታን መመረጥ ለመቃወም በተካሄደው የቀልድ ስነ ስርዓት ላይ ግን በአስር ሺህ የሚቆጠሩ የራይላ ኦዲንጋ ደጋፊዎች መገኘታቸው ታውቋል። ኦዲንጋ ይህንን የፕሬዚዳንት ኡሁሩን ምርጫ ጥቅስ የተጭበረበረ ነው ሲሉ ሲገልጹት ቆይተዋል። መንግስት ለማክሰኞው የይስሙላ ቃለ መሐላ ስነ ስርዓት በሰጠው መልስ የተቃዋሚው እንቅስቃሴ ህገወጥና ድርጅቱም ወንጀለኛ መሆኑን አመልክቶ ስነ ስርዓቱን የዘገቡ ጣቢያዎች እንዳያስተላልፉ አዞ ነበር።
የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን የስድስት የላቲን አሜሪካ ሀገሮች ጉብኝታቸውን ዛሬ ሐሙስ ጀመሩ። ሚስተር ቴለርሰን በዚህ ጉብኝታቸው በቀውስ በተመታችው ቬንዙዌላ ዲሞክራሲያዊ ለውጦች እንዲካሄዱ የክልሉ መንግስታት ጫና እንዲያደርጉ ያሳስባሉ ተብሎ ይጠበቃል። የስድስቱ ቀናት የቴለርሰን ጉዞ ወደ ሜክሲኮ፣ አርጀንቲና፣ ፔሩ፣ ኮሎራዶ እና በመጨረሻ ጃማይካ እንደሚወስዳቸው ታውቋል። አንድ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣናት እንደተናገሩ ዩናይትድ ስቴትስ የቬንዙዌላን ሁኔታ ለማርገብ ዲፕሎማሲያዊ፣ ፖለቲካዊ እና ኢኮኖሚያዊ መንገዶችን ሁሉ ትጠብቃለች።
የኮንጎ ፕሬዚዳንት ጆሴፍ ካቢላ ህገ መንግስቱን እንደሚያከብሩና ከመጪው ታህሳስ ወር ምርጫ በኋላም ስልጣን ለማስረከብ ዝግጁ መሆናቸውን አንድ የዴሞክራቲክ ኮንጎ ሪፐብሊክ መንግስት ቃል አቀባይ አስታወቁ። ላምበርት መንዴ ወደ አፍሪካ የሚተላለፈው የቪኦኤ ፈረንሳይ አገልግሎት በሰጡት ቃል በአሁኑ ወቅት የድምፅ አሰጣጡ ምዝገባ ተጠናቆ ምርጫው በታቀደለት መርሃ ግብር መሰረት እንደሚካሄድ አስታውቀዋል። ቃል አቀባዩ አክለውም ፕሬዚዳንት ካቢላ ድጋሚ ለመመረጥ እንደማያስቡ አመልክተው በታህሳሱ ምርጫ የሚወዳደረውን እጩ ማንነት በመጪው ሐምሌ ይፋ እንደሚያደርጉም ገልጸዋል።
በመጨረሻም ያንጎን ውስጥ በሚገኘው በማይናማር የቀድሞዋ በርማ የዲሞክራሲ መሪ አውንግ ሳን ሱ ኪ መኖሪያ ቤት ላይ ዛሬ ሐሙስ ቦምብ መወርወሩን ቃል አቀባያቸው አስታውቋል። ቃል አቀባዩ ዛውሃቲ እንዳስታወቁት ቦምቡ በተወረወረበት ወቅት የኖቤል ሰላም ሎሬቷ ሳን ሱ ኪ ቤታቸው አልነበሩ። በመኖሪያ ቤቱ ላይም የደረሰ ጉዳት አልነበረም። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ደም ግፊታቸው በመጨመሩ ምክንያት የግራ አይናቸው መጎዳቱን ልጃቸው ቦንቱ በቀለ ለአሜሪካ ድምጽ ሬዲዮ ገልጻ በአስቸኳይ ተጨማሪ ሕክምና ካላገኙ ለሁል ጊዜ ማየት ሊከለክላቸው እንደሚችል በሐኪም እንደተነገራቸው ገልጻለች። ጽዮን ግርማ ዝርዝሩን ይዛለች።
በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ሕክምና በሚገባ ባለማግኘታቸው ምክንያት የደም ግፊታቸው ግራ አይናቸውን እንደጎዳው ልጃቸው ቦንቱ በቀለ ለአሜሪካ ድምጽ ተናግራለች። ቦንቱ በቀለን ማምሻውን አነጋግሬያት ነበር።
የደም ግፊቱ በጣም ከፍ ብሎ ነበርና በጊዜ ሐኪም ቤት አልወሰድኩም። በተደጋጋሚ ሐኪም ቤት ሰዱኝ ቢላቸውም ፍርድ ቤቱ አዞ እንኳን በጣም ከቆዩ በኋላ በጣም ዘግይተው ነው ሐኪም ቤት የወሰዱትና ያኔ ሐኪም ቤት በሚሄድበት ጊዜ አይኑ ላይም የደም ግፊቱ በጣም ከመጨመሩ የተነሳ ከሱ ጋር ተያይዞ አይኑ የግራ አይኑ ላይ ችግር እየፈጠረ እንደሆነ ተነገረው እና በሱ ምክንያት ሐኪም ቤት ሰዱኝ አሳክም እያላቸው አይኑንም እዛው ቅሊንጦ እና ቃሊቲ ሲታይ ነበር አይኑን። በመጨረሻም አሁን ወደ ምኒልክ አስተላለፉት። ምኒልክ ሆስፒታል እያየው ነበር እና አሁን አይኑ ላይ የደረሰው ችግር ከሶስት ወር በላይ ቆይቷል እና በአስቸኳይ ሕክምና ይፈልጋል። ያ ሕክምና ደግሞ ምኒልክ የምንሰጠው ነገር አይደለም ብለው ወደ ግል ሆስፒታል ጻፉለት። ወደ ግል ሆስፒታል ተጽፎለት የቃሊቲው ሐኪም ቤት ነው ደግሞ የማረሚያ ቤቱ ሐኪም ቤት ነው ያንን የተጻፈውን ነገር ወስዶ ማስተላለፍ የሚችለው ማለት ነው።
አግኝተሻቸው ነበረ በአካል? ምንድን ነው አይናቸው ላይ የደረሰው ነገር ነግረውሻል? ለምሳሌ ማየት ወይም እንደዚህ የከለከላቸው ነገር አለ?
አዎ፣ ምኒልክ ከመሄዱ በፊት አናግሮኝ ነበረ ሐሙስ ዕለት እና የግራው አይን ምንም እያየ ለማየት እያስቸገረው እንደሆነ ነው የነገረኝ እና ምንም አንዳንዴ እንደውም ምንም ማየት አልችልም አለኝ።
ወደዛ ወደ ግል ሕክምና የሚያገኙበት መንገድ ምንድን ነው የሚሆነው?
እንግዲህ እኔ ይህን መገመት አልችልም። የምኒልክ ሆስፒታል የጻፈላት በአስቸኳይ ካልታከመ አይኑ ድጋሚ እንኳን ላያይ ይችላል፣ እስከ መጨረሻው ላያይ ይችላል በአስቸኳይ ካልታከመ። የሕክምና ደግሞ እኛ እዚህ የምንሰጠው አይደለም ብለው ወደ ግል ነው የጻፉለት። ማረሚያ ቤት ደግሞ የግል አናሳክልም ህጉም አይፈቅድም እና እንደዚህ አይነት አሰራር የለም ልንረዳ አንችልም አይነት ነው የተሰጠው መልስ። እስከ መቼ ነው? እስከ ትላንትና ማለት ነው።
የግል ህክምና ወዴት ነበር የተላኩት?
ብሩ ቪዥን የሚባል የግል ሆስፒታል።
ምኒልክ የላቸውም ማለት ነው ይሄ ህክምና?
አዎ፣ ሁለት ስፔሻሊስቶች ብቻ ናቸው ያሉት በዚህ ነገር ላይ አሉ። እንግዲህ የህክምና ቋንቋ ስለሆነ እኔም ብዙ አልተረዳሁትም የህክምናውን አይነት ግን እዛ ምኒልክ መርፌ ነው አሉ የሚሰጥ አይን ውስጥ የሚሰጥ መርፌና ጨረር ነው ውስጥ አይኑ ረጅናው ላይ የፈሰሰውን ደም የሚጠረግበት። ብዙም ማስረዳት አልቻልኩም።
የአቶ በቀለ ገርባን ሁኔታ በተመለከተ የፌዴራል ማረሚያ ቤቶች አስተዳደር የህዝብ ግንኙነት ኃላፊ አቶ ግዛቸው መንግስቴ እጅ ስልክ ላይ በተደጋጋሚ ደውዬ ነበር፣ ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም።
Gabina VOA.
Gabina.
Blashangul, Blashangul, Blashangul. Zagabina, Zagabina, Blashangul.
ኢትዮጵያ ውስጥ የዜጎች ሰብአዊ መብት እንዲከበር ግፊት ለማድረግ ታልሞ ባለፈው ዓመት በየካቲት ወር መጀመሪያ ለዩናይትድ ስቴትስ ምክር ቤት በቀረበው የህግ ረቂቅ 128ን የተመለከተ ዘገባ ነው ቀጣዩ ዘገባችን። በአሁኑ ወቅት በኢትዮጵያ የሚታየው ሁኔታ ካልተለወጠ ኤችአር 128 የሚል መጠሪያ የተሰጠው ይህ ረቂቅ ህግ ወደ ሙሉ ምክር ቤቱ ተመርቶ ሊጸድቅ የሚችል መሆኑን ነበር በምክር ቤቱ የብዙሃን ፓርቲ ተጠሪ በተገኙበት በተካሄደው ጋዜጣ ውስጥ የተገለጠው። በዩናይትድ ስቴትስ የተወካዮች ምክር ቤት የኮሎራዶ ክፍለ ግዛት ተወካይ ከኮንግረስማን ሚሼል ሃዋርድ ኮፍማን ጋር ባደረግነው በትላንቱ ቃለ ምልልስ ሚስተር ኮፍማን በእንቅስቃሴው አብረዋቸው እንደሚሰሩ ከጠቀሷቸው ኢትዮጵያውያን አሜሪካውያን አንዱን ጋብዘናው አይተናል። አቶ አምሳሉ ካሳው የኢትዮጵያውያን አሜሪካውያን ግብረ ኃይል ቃል አቀባይ ናቸው። አሉላ ከበደ ነው ያነጋገራቸው።
የህግ በአሁን ሰዓት ከድምጽ አሰጣጥ ለጊዜው ቆይቶ ነበር። ትልቁ ዓላማ ወደ ድምጽ አሰጣጥ ሂደት እንዲመጣ የክብር ማካርቲንና ሌሎች የአሜሪካ ስልጣናት በዚህ ህግ መጽደቅ ላይ የሚያሳስቡ ነገሮች አሉ። ይሄንን ነገር ብናሳልፈው የሚሉ ድርሻ ያላቸው የአሜሪካ ባለስልጣናት ተገኝተው እኛ ደግሞ የጉዳይ ባለቤቶች የኢትዮጵያ ህዝብ ምንድነው የሚሰማው? ይህ ህግ ማለፍ ለኢትዮጵያኖች ምንድን ማለት ነው የሚለውንና በአሁኑ ሰዓት በኢትዮጵያ ውስጥ እየተካሄደ ያለውን በኢትዮጵያ መንግስት የሚደረገውን በህዝብ ላይ የሚደርሰውን ሰቆቃ ለማሳየት ይህንን ማድረግ አስፈላጊ በመሆኑ ወደ ድምጽ አሰጣጥ በአስቸኳይ እንዲሄድ ግፊት ማድረግ ነበር የነበረው። ምክንያቱም እኛን ከመምጣታችን ቀደም ብሎ ኢትዮጵያ መንግስት የተቀጠሩ ሎቢስቶች የሚባሉት
ጉዳይ ለማስፈጸም የሚሰሩ
አካላት ይሄ ህግ እንዲቆይ እስረኛ እየፈታን ነው እዚህ ጋር ደርሰናል የሚል ምስቃሴ አድርገው ስለነበረ ያንን ትክክለኛውን ስዕል በኢትዮጵያ ውስጥ ምን እየተካሄደ ነው፣ የተፈቱት እስረኞችስ እነማን ናቸው የሚለውን ምክር ቤቱ ሰብሳቢ ኬቨን ማካርቲና ሌሎች የአሜሪካ ባለስልጣናት ይሄ ነገር ቢጸድቅ ብለው ሊወስኑ የሚችሉ ሳኔ ሰጪ አካላት ባሉበት ጉዳያችን ማሰማት ነበር። ከተጠበቀው በላይ ነው። እኛ ትንሽ ያጥመናል ብለን የነበረው ቻሌንጅ ይሄንን ሊወስን ከሚችለው አካል ይደናቀፋል ወይም ይሄ አይሆንም የሚል ነገር ይዞ ይመጣል ብለን አስበን ነበር። እነዚህ ጉዳይ አስፈጻሚ ሰዎች ብዙ ገንዘብ $50,000 በወር ስለሚያጠፉ ያንን ነበር አስበን የነበረው። ግን ያገኘነው ምላሽን ከሱ የሰማርና ያነበረ አላማው
አቶ አምሳሉ እስኪ ቀደም ብሎ የተጠቀሱት ኮንግረስማን ማይክል ሃዋርድ ኮፍማን የተመለከቱትን ጨምሮ በዚህ ረቂቅ ዙሪያ የተካሄደው ንግግር ጭብጥ ባጭሩ ያስረዱ ነው።
በወኪላችን ኮንግረስማን ማይክ ኮፍማን ኮሎራዶ ግዛት 6 ላይ በየጊዜው የሚሆኑ ጉዳዮችን በኢትዮጵያን አሜሪካን ሲቪክ ካውንስል ስም እና በጠቅላላ በናሽናል ኢትዮጵያን አድቮኬሲ ኔትወርክ ስም በየጊዜው የሚከሰቱ ክስተቶችን ገለጻ እናደርጋለን። ሰውየው በጣም የጊዜ ጥረት ስላለባቸው በወር አንድ ቀን የማይቀር ወይም ቢያንስ በየሁለት ሳምንቱ የቢሮ ኃላፊያቸው ከቺፍ ኦፍ ስታፍ ጋር የኢትዮጵያን ጉዳይ እናስረዳለን። በዛ ምክንያት ከሳቸው በላይ ይሄን ጉዳይ ለያዙት ለኬቨን ማካርቲ፣ ለምክር ቤቱ ደህንነት ጉዳይ፣ ለምክር ቤቱ የወታደራዊ ጉዳዮችና ሌሎች ይሄንን ባለቤትነት ያላቸው አካላቶችን በየጊዜው ያስረዳሉ። ሳቸው ሰው ያንን ካደረጉ በኋላ ያለውን ደሞ ስናስረዳ በተጨበጠ ዶክመንት ማረጋገጫ ነው የምንሰጣቸው። አዎ፣ ምክንያቱም እሳቸው የሚወክሉት ወይም በሚያቀርቡበት ሰዓት የተጨበጠ ማስረጃ መኖር አለበት። ሰው እሱንን ካሳየናቸው በኋላ ያንን ይዘው ኢትዮጵያ ውስጥ ይሄ ነው የሆነ ነው። ስለዚህ የዚህ ኤችአር 128 ማለፍ ኢትዮጵያን በየጊዜው ይሄን ባዘገየነው ቁጥር በርካታ በኢቭን እኔ በመኖርበት አካባቢ የሚገኙ ኢትዮጵያውያን ቤተሰቦቻቸውን እያጡ ነው የዚህ ውሳኔ መዘግየት። ስለዚህ በአስቸኳይ ወደዛ ውሳኔ እንዲሄድ ይሄንን ግፊት ማድረግ አለብን በሚል ከፍተኛ ርብርብ ነው የሚያደርጉልን። ሰው ከዛ አንደኛው ትልቁ የትናንትናው ከሳቸው ማብረውን ነበሩ የፎሬን አፌርስ የውጭ ጉዳይ ንዑስ ኮሚቴ ኮንግረስማን ክሪስ ስሚዝ ነበሩ። እነዚህ ሰዎች ለዋናው ኃላፊ ለምክር ቤቱ ኃላፊ ይህ ጉዳይ አስፈላጊ መሆኑን አብረው ከኛ ጋር ሆነው የኢትዮጵያ መንግስት የተቀመጠለትን 5 ነጥቦች የማይፈጽም ከሆነ በአስቸኳይ ይህን ነገር የማያደርግ ከሆነ ኦልሬዲ በይሄ ህግ በጠረጴዛ ላይ ያለ ነው። በሁለቱም በምክር ቤቱም በፎሬን አፌርስ እና በኑስ ኮሚቴም ያለፈ በመሆኑ በቀላሉ ልናቀርበው ዝግጁ ነን እና የመጨረሻ ቻንስ ከዚህ በፊት ሰጠናቸዋል እድል፣ ይህ ግን የመጨረሻ እድል እንሰጣቸዋለን። ይህንን ተጠቅመው እስረኞችን መፍታት የማይችሉ ከሆነ ታይምላይን የጊዜ እንትን ኮንግረስማን ነግሩህ ይሆናል የጊዜ እንትኖች አውጠናል። ስለዚህ ያንን የጊዜ አሁን እነሱ የኬቨን ማካርቲ ቢሮዎች መስማማት አለባቸው የኢትዮጵያ መንግስት ሊጠይቁ ነው።
በዚህ ጊዜ ይሄን ለታች ማድረግ አለባቸው የሚሉ ናቸው።
አዎ አዎ፣ እሱንን ጊዜ ሰጠናል በእኛ በኩል በፌብሩዋሪ 15 ውስጥ የኢትዮጵያ መንግስት ማብራሪያ መስጠት አለበት።
የፊታችን የካቲት 15 በአውሮፓውያኑ
አቆጣጠር በ15
በኢትዮጵያ የካቲት ወር መጀመሪያ ግድም ማለት ነው።
ትክክል። እንደዛ አካባቢ ነው።
መልካም። አቶ አምሳሉ ካሳው የኢትዮጵያ አሜሪካውያን ግብረ ኃይል የህዝብ ግንኙነት ተጠሪ፣ ሂደቱን ተከታትለን መዘገባችን እንቀጥላለን። ለአሁኑ ግን ስቱዲያችን መቀበለው ስለሆነታው ስላስረዱ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ አሉላ፣ ይሄንን ድል ስለሰጣችሁ እናመሰግናለን።
ፍቅር ኮናት አይ መውደድ ኮናት አይ ተወዳት በወዳት ተወዳት ደጋግሜ መሰለቸኝ አልኳት። ፍቅር ኮናት አይ መውደድ ኮናት አይ ፍቅር ኮናት አይ መውደድ ኮናት አይ ተወዳት
መስታወት አረጋው ጥያቄ ያለን ላንቺ፣ ይህ ሙዚቀኛ ማን ነው?
ማን ነው? ማን ነው? ምን ታይኛ?
ማን ነው?
ድምፁ ማን እንደሆነ ድምፁ በደንብ አዎ፣ ከመድረክ በጣም ርቋል እና ድምፁ ስሙ አፌ ላይ ያለ
አለ አይደለም? ሰምተሃታል?
ጌዲዮን ዳንኤል።
ጌዲዮን በጣም ቆንጆ ድምጽ ነው ያለው። በጣም በጣም በጣም
ከመድረክ ርቆ ነበር።
በተለያዩ አጋጣሚዎች እንደግም ቢሆኑ ርቆ ነበር። እንግዲህ አሁን ደግሞ በተለያዩ አርቲስቶች ድጋፍ እና ትብብር አልበሙን ሰርቶ አሁን ለቀርቡ
አዲስ ነው ይሄ።
በዚህ ሳምንት አሁን
ታሪኩን ተነግረናል። ዘገባውን ካጠናቀርክ በኋላ
ነገ ፕሮግራም ልንሰራ ነው። እንግዲህ ይሄንን ሙዚቃ እንገብዛቸው።
የጋቢና ጉዟችን ይቀጥላል። አሁን ወደ ቤይሩት ይሆናል የምናመራው። በሊባኖስ ለስራ የተጓዙ ከአሰሪዎቻቸው ጋር ባለመስማማትና በተለያዩ ችግሮች የስራ ፈቃድ የሌላቸው ኢትዮጵያውያን በፍላጎታቸው ለአምስተኛ ጊዜ ወደ ሀገራቸው ለመመለስ በዝግጅት ላይ ይገኛል። ኤምባሲው የቤይሩት የኢትዮጵያ ቆንስላ ጽህፈት ቤት ተወካይ አቶ መላው ጌታቸው ለቪኦኤ በገለጹት መሰረት ከ400 በላይ የሚሆኑ ኢትዮጵያውያን ለመመለስ ተመዝግበዋል። መስታወት አራጋው አነጋግራቸዋለች።
እንደ ቀደሞቹ ጽሁፎች ሁሉ ቤይሩት የሚገኙ ኢትዮጵያውያን ካሉ እንዲያሳውቁንና ፍላጎታቸውን እንዲገልጹ፣ በቀጣይም ቀሪ ዙሮቹ ይኖራሉ። በቅርብ ጊዜ በአንድ ወር ውስጥ የቀሩትንም እናወጣለን፣ ጥሪ እናደርጋለን፣ ከዛ ያሉትንም እናሳፍራለን ማለት ነው።
መቼ የተመዘገቡ ናቸው አምስተኛ ዙር ተመላሾች?
በተለያዩ ምክንያቶች የቀሩ ከአመት በላይም የቆዩ አሉ። መረጃቸው ባለመገኘት እዛ ኢሚግሬሽን መስሪያ ቤት በላክንበት ወቅት መረጃቸው ባለመገኘት ምክንያት የዘገዩም አሉ። ፓስፖርት ቁጥራቸውን እያቀረቡ የሚገቡም አሉ። አሁን ላይ የሚሳፈሩም ይኖራሉ እና አመትና ከዛ በላይ የሆናቸውም አሉ። ከዛ በታችም የሆናቸው በቅርቡ ይወጣሉ። በሚቀጥሉት 2 ሳምንታት ውስጥ አጠቃላይ የተመዘገቡት ሁሉ ይጠራሉ ማለት ነው።
እንግዲህ ወደ ኢትዮጵያ ሲሄዱ የተመቻቸ ነገር አላቸው ወይስ አገራቸው መግባት ላይ ብቻ ነው ትኩረት የተሰጠው?
እንግዲህ በእኛ በኩል አሁን ላይ ትኩረት የተሰጠው ወደ ሀገር ቤት የማሳፈር ነው። በተለይ እዚህ ያለ ጎረቤት ወረቀት የሚኖሩ ልጆች እንደመሆናቸው መጠን ማሳፈሩ ላይ ነው በጣም ችግር ላይ ስለሆኑ፣ ካለው የሀገሪቱ ሁኔታ አንጻር ወደ ሀገር ቤት የመሄድ ፍላጎት ስላላቸው ነው ያለ ትኩረት አድርገን የምንሰራው። ግን ሀገር ቤት ከሄዱም በኋላ በውጭ ጉዳይና በሌሎች ባለድርሻ አካላት ድጋፎች ይደረጉላቸዋል።
ምን አይነት ድጋፎች?
እዛው ሄደው አገር ቤት ከሄዱ በኋላ ተደራጅተው የብድር አገልግሎትን የመሳሰሉ ተወሰኑ ስልጠና አገልግሎቶችን እንዳያገኙ ይደረጋል። ከሚመለከቱ መስሪያ ቤቶች ጋር በመሆን ውጭ ጉዳይ ይህንን አመቻችቶ እየሰራ ይገኛል።
ቁጥራቸው ስንት ነው የአምስተኛ ዙር ተመላሾች?
አሁን እንግዲህ የተፈቀደላቸው በባለፈው የተፈቀደላቸው ወደ 420 አካባቢ ናቸው። ነገር ግን ለመሄድ ከተፈቀደላቸው ለመሄድ ፈቃደኛ የሆኑት 300 በላይ ናቸው። ቀጣይም ከዚህ ቁጥር በላይ ሆነ ሰው ይኖራል ብለን እንጠብቃለን።
ተመዝግበው ሐሳባቸውን የቀየሩት ናቸው ማለት ነው የሚቀሩት?
የቀሩት አዎ ወደዛ አካባቢ ናቸው።
መጠለያ ውስጥ የተቀመጡ ኢትዮጵያውያንም በተመለከተ ምን እየሰራችሁ ነው ያላችሁት?
እነሱን በተመለከተ እንግዲህ መጀመሪያ ትኩረት የምናደርገው የጤንነታቸው ሁኔታ ላይ ነው። የጤንነታቸው ሁኔታ መሳፈር የሚችሉበት አቅም ላይ ሲደርስ ግን ወደ ሀገር ቤት በአስቸኳይ የሚሄዱበትን ሁኔታ ከሚመለከተው መስሪያ ቤት ጋር ሆነን ለእነሱ ቅድሚያ መስጠት እየሰራን እንገኛለን።
እንግዲህ ቤይሩት በመቶ ሺዎች የሚቆጠሩ ኢትዮጵያውያን ናቸው ለስራ የተሰማሩት። አብዛኛዎቹ በርካታ ችግሮችን እየተጋፈጡ ነው የሚገኙት። ይህንን ችግር ለመቅረፍ ወይም ለመቀነስ የሚደረግ ጥረት አለ በኢትዮጵያ መንግስት በኩል?
እንግዲህ በዋነኛነት ይህንን ችግር ይቀርፋል ተብሎ የታሰበው የሁለቱ ሀገሮች የሁለትዮሽ የስምምነት ነው፣ የሰራተኛ ልውውጥ ስምምነት ነው። እሱን እንግዲህ ወደ መጨረሻው ምዕራፍ ተቃርቧል፣ ያው አልቋል። ነገር ግን ወደ መፈረሙ አልተገባም። ያ ሲፈረም ብዙ ችግሮች ይፈታሉ ተብሎ ይጠበቃል። ቆንስላ ጽህፈት ቤታችን እንግዲህ እዚህ ያሉ በርካታ ኢትዮጵያውያንን ለመርዳት በሊባኖስ የሚገኙ ኢትዮጵያውያንን በተለያዩ ቡድኖች ተደራጅተው እርስ በርስ እንዲረዳዱ በማድረግ በየቤተ እምነቶቻቸው እንዲማማሩ የተለያዩ የእምነት ተቋማት የተገኘ የቆንስላ ተወካይ ትምህርቶችን በመስጠት ከተለያዩ ችግሮች ራሳቸውን እንዲጠብቁ እርስ በርስ እንዲተጋገዙ እንዲደጋገፉ የተለያዩ ድጋፎችን እናደርጋለን። ከዚህ በተረፈ ደግሞ ዘወትር እሁድ ምሽት የሚተላለፍ የሬዲዮ ፕሮግራም አለን፣ የኮሚኒቲ ሬዲዮ። የምክር አገልግሎቶችን እንገኛለን። ችግር ለደረሰባቸው እዚህ ያለ ሊባኖስ ውስጥ የሚገኙ ኢትዮጵያውያንን በማስተባበር የተለያዩ ድጋፎችን እናደርጋለን፣ ትምህርቶችን እንሰጣለን። በአካል ለመጡትም እንደዚሁ። እንግዲህ በዚህ አጋጣሚ ማስተላለፍ የምፈልገው ሰሞኑን ያወጣነው ማስታወቂያ በተመለከተ በተለይ የተመዘገቡት ትኩረት ሰጥተው ጥሪውን እንዲከታተሉ፣ የቀሩትንም በቅርቡ በሁለት ሳምንት ጊዜ ውስጥ እንደምናወጣ እንዲጠባበቁ ለመግለጽ እወዳለሁ። አመሰግናለሁ።
እሺ፣ እኔም በጣም ነው የማመሰግነው።
የዛሬ የጋቢና እንግዳችን ያዴሳ ቦጃ ነው። ያዴ ከዚህ በፊት በዝግጅት ክፍላችን ብዙ ጊዜ አስደምጠናችኋል። ያዴሳን ኒውዮርክ በግራሚ የሙዚቃ ሽልማት ላይ ዲጄ ፋትሶ አግኝቶት አነጋግሮት ነበረ። በተለይ ኢትዮጵያውያን ሙዚቀኞች ወደ ዓለም አቀፉ ሙዚቃ እንዴት እንደሚመጡ ነው የተነጋገራቸው።
አዎ፣ በዚህ ጉዳይ ነው ያወራነው። እንግዲህ መንገዶች አሉ፣ አንድ ሁለት ሶስት መንገዶች ማለፍ ያለባቸው እና ሙዚቃቸውን ሬጅስተር አድርገው ሁሉም ሰው እኩል ጥቅም የሚያገኝበት ሁሉም ሰው የሚጠቀምበት እንዲሁም ደግሞ ለተለያዩ ኢንተርናሽናል መድረኮች የሚያበቃቸውን እንትን የሚሰጣቸው
ድጋፍ የሚሰጣቸው ነው። ወደ ያዲኒት
ግራሚ ሜምበር ለመሆን አንድ ሰው ከአስር ዓመት በላይ ሪከርዲንግ እና ራይቲንግ ክሬዲቶች ሊኖሩት ይገባል። ያንሞ ክሬዲት እና ራይቲንግ የሚባለው በቢኤምአይ እና በሌሎች የሙዚቃ አፊሊየትድ ኦርጋናይዜሽኖች ስር አልፎ allmusic.com ላይ ተገቢ ክሬዲት ያስፈልጋል፣ የራይቲንግ እና የፕሮዲውሲንግ ሰው። ያንን ደግሞ ለማወቅ አሁን ለምሳሌ በ2006 ያወጣ ነው ሬጌ አልበም ነበር ከክሩሽ ላይት የሚባል ባንድ ጋር። እዛ ሪከርድ ላይ የራይቲንግም የፕሮዲውሰርም ሲንግንግም ክሬዲት አለኝ። ከእንደገና ደግሞ በ2013 የወጣው የኔ አልበም 14 የወጣው አልበም ላይ የፕሮዲውሲንግ እና የራይቲንግ እና የሲንግንግ እንትን ክሬዲት አለኝ። እንደዚሁም ከዚህ በኋላ የወጡት ሲንግሎች እንደነ ሬቻ፣ ተረት ተረት፣ ኢንካና የራሳቸውን ክሬዲት አላቸው እና እነዚህ አንድ ላይ ተጨምረው እኔን ኳሊፋይ አድርገውኛል ሜምበር ለመሆን።
አሁን እንዳልከኝ የግራሚም አባል ነህ፣ የቢኤምአይ አባል ነህ። ቢኤምአይ ምንድን ነው? ምንድን ነው የሚሰራው ስራ? አባል መሆንስ ደግሞ ምን ጥቅም አለው ብለህ ትናገራለህ?
በቀላሉ ለመናገር ቢኤምአይ እንደ ዩኒየን ነው፣ አርቲስት ራይት የሚከራከር ማለት ነው። እና እነዛ ካፒራይት የሆኑ ወርኮች ሌሎች ሰዎች እንዳይጠቀሙባቸው፣ ሌሎች ሰዎች አሳልፈው ህገወጥ ነገር እንዳያደርጉባቸው ለዛ መብት ይከራከራሉ። ለምሳሌ አንድ ሰው በቢኤምአይ ስር ተመዝግቦ ያለ ከሆነ ሌሎች ሙቪ ኦርጋናይዜሽኖች ወይም ሚዲያ ኦርጋናይዜሽኖች ያንን ሙዚቃ ለመጠቀም መጀመሪያ እነሱን ኮንታክት አድርገው ያንን ራይት መግዛት አለባቸው። በዚህ መሰረት አርቲስቶች መብታቸው ይጠበቃል ማለት ነው። እና ጥቅሙ ትልቅ ምንድን ነው? የአርቲስቶች መብት መከበር አለበት። ለምሳሌ በሀገራችን በጣም የምንወደው አርቲስት ጥላሁን ገሰሰ አለ። ግን የጥላሁን ገሰሰ ዘፈን ጀርባ በጣም ብዙ ሰዎች አብሮ ሰርተዋል። ጸሐፊዎች አሉ፣ ፕሮዲሰሮች አሉ። እነሱን አናከብርም ብዙ ጊዜ። ምክንያቱም ምንድነው አንድ ጊዜ ተከፈላቸው ወይም አንድ ጊዜ ታወቁ ስማቸውም የሚያነሳ የለም ኦርጋናይዜሽን። ያ ኢምፖርታንት ነው። እኛ በአሁኑ ጊዜ ማድረግ ያለብን እነዚህ ዘፋኞችና አርቲስቶች ስራቸው እንዲከበርና ጥላሁን ገሰሰን ዘፈን ስናነሳ አብረን ሳሉ ደጋጎን ስም እናነሳበትና እነሱንም ስራ እናከብርበት ተገቢውንም የሆነ ክፍያና ተገቢውን የሆነ ውለታ የሚያገኙበት መንገድ መከፈል አለበት። ለምሳሌ ኢትዮጵያ አንዳንዴ ሾው ሳይ ጆሲ አይነት ሰዎች ሄደው የድሮ ዘፋኞች ሲረዷ አለው እና ያ የሚሆነው ለምንድን ነው? ዘፋኞች ሴፍቲ ኔት የላቸውም። ይሄንን ምስራ የሚሰሩት አርት የሚሰሩ ሰዎች በስራቸው መኖር መቻል አለባቸው። ያንን ስራ እና ከዚህ የምንማረው ከቤሚያይ እንደዚህ አይነት ነገሮች እንዲለወጡ ማለት ነው ማለት ነው።
ሌሎች አርቲስቶችንስ በእንደዚህ አይነት መንገድ ለማስገባት ወይም ለማገዝ ያሰብከው ሐሳብ አለ ወይ ቅድ አለ?
ኢትዮጵያ ያሉ አርቲስቶች አክሰሱ ላይኖራቸው ይችላል፣ ግን ሞስትሊ በዳያስፖራ ያሉ አርቲስቶች ስራቸውን በዛ ስር ማስመዝገብና ሲምፕል ፎርም ነው አፊሊየት መሆን አለባቸው ከነዚህ ኦርጋኒዜሽኖች ጋር። ለምሳሌ እኔ አሁን ቤማ አፊሊየት ነኝ። ዳት ሚንስ ኤቭሪ ታይም ሰፈን ሳወጣ ሲዲ ቤቢ ላይ ወይ ምናምን ላይ ያንን የኔን ስራ ዲስኮ ግራፊ ይሉታል እነሱ ያገኙታል። በቤማዎች አፊሊየት መሆን አለብን ከነዚህ ኦርጋኒዜሽኖች ጋር መብታችን እንዲከበርና ለወደፊቱ ለምሳሌ አንድ ዘፋኝ ለምሳሌ አስቴር ወይም ሌሎች ሰዎች ቆንጆ ዘፋኝ ቢያወጡ እና ያ ዘፈን ፒክ አፕ ቢደረግ በሲምፕሰንስ ወይ በምናምን እነዚህ አርቲስቶች ተገቢውን ሮያሊቲ ክፍያ ማግኘት የሚችሉት በእንደዛ በኤማ አይነት ኦርጋኒዜሽን ሲመዘገቡ ነው። አክቹሊ ሆነን ለመናገር እንደ መንገድ የቀደዱ እንደ አስቴር አወቀ እንደ ሙላቱ አስራት ያሉ ሰዎች በፊት የሚያደርጉት የነበረ ነገር ነው። ነገር ግን አሁን አዳዲስ አርቲስቶች የሚመጡትም ሰዎች ሲሆኑ ይህንም ትክክለኛውን መንገድ ተከትለው ሙዚቃቸውን ሬጅስተር ማድረግና ለሀገራቸውም ለራሳቸውም ተጠቃሚ መሆን አለባቸው።
ስራዎች ለማስመዝገብ እና ኢንተርናሽናሊ እንዲታወቁ ለማድረግ ምን ትመክራለህ?
ዋል እንግዲህ ያው የኔ አሁን ለምሳሌ አካዳሚ ሜምበር መሆን ስለዚህ ነገር መናገር ራሱ ያንን ዲስከሽን መጀመር ጭምር ነው። ለወደፊት ደግሞ ይህንን ነገር የበለጠ ማገዝ የምችል ከሆነ ሌሎች ሰዎችን ለማገዝ ለመስራት አላማ አለኝ። ይህንን ያዩ አርቲስቶቹ ይህን ነገር ሊያነጋገር ከፈለጉ እኔንም አንተንም ኮንታክት አድርጎ የበለጠ መረዳት ይችላሉ። ነገር ግን ኢንተርናሽናል ራሳችን የምናስገባበት ጊዜ መጥቷል እና አሁን ወደ ኋላ ማለት የለብንም። በስራችን አምነን ካልቸሩን በጠበቀ ሁኔታ አዲሱን የኢትዮጵያ ያንን ኢንተርናሽናል ደረጃ ስቴጅ ላይ መውጣት መቻል አለብን። ስራው የተጀመሩ አንዳንድ ሰዎች አሉ፣ ግን በቂ አይደለም። ስለዚህ በዚህ መቀጠል እንዳለብን እና አገራችንም እኛም ዜጎች ተጠቃሚ እንዲሆኑ ለሌሎችም ወጣቶች መንገድ ለመክፈትና የማይቻል መድረክ የለም በዚህ ዓለም ላይ ማደርሱበት መድረክ እንደሌለ ለማሳየትም ጭምር ነው እና ወለን ለመናገር በዚህ ስለተባበርከኝ አንተም ስለመጣህ ተገቢ ቦታ ላይ ስለተገኘህ በጣም ደስ ብሎኛል። በጣም አመሰግናለሁ።
ልንቢ ሮዛ ፓርክ
የዛሬው ጋቢና ተጠናቋል።
በዜማ ነው ዛሬ እንግዲህ አድማጮቻችን። አዎ ተጠናቋል።
ፌስቡክ ላይ አት ቪኦኤ አማሃሪክ ተጠብቁን።
እሺ እንግዲህ እናስተናግዳቸው ምሽቱን። እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከታላቁ ከርተስ ባይነም አዲስ አበባን ሁሌ ሰላም ነው የሚለው ጋቢና ዲጄ ፋሱ ጋር በመሆን ነው የምንሰናበተው።
መልካም ምሽት።
መልካም ምሽት።
Yeah.
kun radio sagale americati